መናፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የሥራ ፎርስን ለማዘጋጀት ተነሳንበት ዘመቻ ነውና ይህን አስር ለጤና ማለት
የስትንፋስን የህይወት ምስጢርነትና የመኖር ያለመኖርን ይሃል ከምንም በላይ ወሳኝ መሆኑን ብናውቅም
በተፈጥሮ ያገኘነውን ቀኑን ሙሉ ያለማቋረጥ ማቋረጥ የማይታለም ነውና በልማድ ከማድረግ ያለፈ የዋጋውን ያህል ቦታ አንሰጠውም የሚለው ጠቅላላ አነጋገር
ይበልጡኑ መሰረት ከጣለበት የምስራቁ ዓለም ፍልስፍና ወደ ዘመናዊ ሳይንስ ዓለምም ከዘለቀ ሰነባብቷል።
ያተነፋፈስ ልማዳችንን ማሻሻልና ከቀልባችን የመሆንን ያህል ቅርባችን የሆኑ ዘዴዎችን በመቅሰም ጤናችንን በእጅጉ ማጎልበት የመቻላችንን እድል
ልዩ ትኩረት ሰጥተው ሚሊዮኖችን የመድረስና የማስተማር ውጥን ያዙ እንግዳም አሉን።
ዶክተር ሰላም አክሊሉ ከስቱዲያችን ተገኝተዋል።
ዶክተር ሰላም አክሊሉ በቅድሚያ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ከጥቂት አመታት በፊት ወዲህ ወደ ቢሮአችን በቀባሉበት ወቅት ሞያውን ካይሮፕራክቲክን በሚመለከቱ ጉዳዮች ዙሪያ የመወያየት እድል አግኝተን ነበር። ለመሆኑ በእንግሊዘኛ አጠራሩ የሚታወቀው ይህ ሞያ ምትክ የአማርኛ አጠራር ተገኝቶለት ይሆን?
አልተገኘም። በሱ ነው የምንጠቀመው።
አሁን ደግሞ በዘመቻ መልክ ብዙዎችን ለመድረስ ያሰቡበት አንድ ሰው ወጪ ሳያስፈልገው ብዙም ሳይደክም በራሱ በቀላሉ ሊያደርጋቸውና ጤናውን ለማሻሻል የሚያግዙ ጉዳዮች ይዘው ነው የተነሱት። ዘመቻውንም 10 ለጤና ብለውታል። ለመሆኑ 10 ለጤና ምንድነው?
በጣም አመሰግናለሁ ለዚህ ድል። 10 ለጤና ብለን ያልነው 10 ደቂቃ ወስደን ስራ ከመጀመራችን በፊት በምንም አይነት ስራ ገበታ ላይ ላለ ሰው፣ ቢሮ ውስጥ ለሚሰራ ሰው ይሆናል፣ ኮንስትራክሽን ላይ ለሚሰራ ሰው ይሆናል፣ ፋክተሪ ውስጥ ለሚሰራ ሰው ይሆናል፣ ብዙ ዝግጅት ሳይፈልግ 10 ደቂቃ የምናደርገው እንቅስቃሴ ነው። ከእንቅስቃሴው ጋራ ግን በኃይለኛነት አተነፋፈሳችን ላይ በማተኮር አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የሥራ ፎርስን ለማዘጋጀት የተነሳንበት ዘመቻ ነውና ይሄ ነው 10 ለጤና ማለት።
ትልቅ ዘመቻ ነው እንዳሉት፣ ለማህበረሰብም ጭምር በተዘዋዋሪ የሚረዳ ነገር ነው ያሰቡትና እስኪ እንዴት ነው የሚሰራው? አተነፋፈስን ስናስብ በተፈጥሮ ሳናቋርጥ የምናደርገው ነገር ነውና ምን አዲስ ነገር ማድረግ ያለብን አለ? ካልታመም እንደና ከሆን ልንል እንችላለን።
እውነት ነው። በዘለማድ የምንተነፍሰው አተነፋፈስ በጣም በቂ ያልሆነ አየር የምንስብበት ነው። እሱን መተን እንመለከተዋለን። ከአተነፋፈስ ሌላ በተቻለ መጠን ልብና ጭንቅላታችንን ማገናኘት፣ አሁን በእንግሊዘኛ heart brain coherence የሚባለው ነገር በአገራችን ድሮ ባያቶቻችን ሲባል የነበረው እንደው ልጄ ከቀልብ ሁን ልብ ብለን ስናደርገው፣ ከዛ ቀጥለን አቋማችን ላይ በጣም እናተኩራለን። አቋማችን ላይ ስናተኩር አከርካሪ አጥንታችንን እናስባለን፣ አቋቋማችንን እናስባለን፣ የነርቭ ስርዓቱን ማነቃቃት ላይ እናስባለን። ከነርቭ ስርዓቱ ባሻገር ሰርኩላተሪ ወይንም ደግሞ የደም ዝውውራችንን ማነቃቃት ይሆናል። ከሱ ደግሞ ባሻገር ሊምፋቲክ ሲስተሙንም እናነቃቃለን። በጣም የብዙ በሽታ መከላከል ሊሆንልን የሚችለው የሊምፋቲክ ሲስተማችን በደንብ ሲዘዋወር ነው። ምክንያቱም እሱ ነው የበሽታ መከላከል ኃይላችንን የሚያጎለብት። በዚህ በአስር ደቂቃ ውስጥ ሁሉን አይነት የሰውነታችን ስርዓት ሁሉ ሊነካ በሚችልበት ያንዳንዱ እንቅስቃሴ ብዙ ከኋላው ምክንያታዊ የሆነ ከራስ ቅላችን እስከ ጣታችን ድረስ የምንንቀሳቀስበት የአይናችን ማስሎች የሚንቀሳቀሱበት አይነት። ምክንያቱም የአይናችን ማስሎች ብዙ ጊዜ ኮምፒውተር ላይ በመኖርበት ጊዜ አይናችን ዙሪያ ያሉትን ጥንቻዎች ማንቀሳቀስ ራሱ ትልቅ የጤናችን አንደኛው መሰረት ነው እላለሁና ትንፋሽ ብለን ስንል እንዲሁ ልቀን እንተነፍስ የለም ወይ የሚለውን ልመልስ ነው። በልማድ ትንፋሽ ሰው ተንፍሶ ስንል ምን እንላለን ስንጠይቅ ብዙ ጊዜ እስቲ አንድ ሰው አየር ሲስብ እንዴት ነው የሚስበው ብለን በሚስብበት ጊዜ ብዙ ሰው ሆዱ ወደ ውስጥ ነው የሚገባው ብሎ ነው የሚተነፍሰው። ያ ተነፋፈስ ሻሎ ብሪዚንግ ወይንም ደግሞ አጭር ትንፋሽ ይባላል። በቂ ኦክሲጅን አይዝም ማለት ነው። ትክክለኛው ተነፋፈስ ብለን አየር ስንስብ ሆዳችን ወደ ውጭ እንዲወጣ ከዛ አየሩን ስናስወጣ ደግሞ
ምጥጣር ገና እናወጣለን
እናወጣ ሆዳችን ወደ ውስጥ ነው እና ብለን እናስወጣበት። ይሄ ሻሎ ብሪዚንግ ወይንም አጭር ትንፋሽ የሚባለው ብዙ ጊዜ ከውጥረት ጋራ ከስትረስ ጋራ በጣም ከወከባ ጋራ የሚመጣ ነውና እንደውም ልንማር ብንወድ ህፃናቶች ልጆች መመልከት ነው እንዴት እንደሚተነፍሱ። እነሱ ያ ውጥረት ብዙ ስለሌለባቸው ከነሱ እንኮርጅ። እስከ 7 አመት የሆኑ ልጆች
በተፈጥሮ ትክክለኛ አተነፋፈስ ነው።
በተፈጥሮ ትክክለኛ
ምን ሆኖ ነው ታደኛ የቀየር ነው አሳባችን?
የሚገርመው ወደ 7 አመት ሲሆን ነው አንድ ሰው ይሄ ኢጎ የሚባለው ነገር ወይንም ደግሞ ፋይት ፍላይት የሚለው ነገር ፍርሃት ጋር ልክ ነኝ ልክ አይደለሁም ተቀባይነት አለኝ የለኝም ደረስኩ አልደረስኩም የሚለው ነገር የሚመጣው ከ7 አመት በኋላ ነውና በዛ ውጥረት ውስጥ እድሜያችን እየጨመረ ሲሄድ የበለጠ ደግሞ ይቻለ እቺ
የተቆራረጠውና ተነፍሳለንና
ስትረስ ነው ትንፋሻችንን ብዙ ጊዜ በጣም የሚለውጠውና ስትረስ ከ92% በላይ የበሽታ መነሻችን ነው እየተባለ ነው። ሰው እሱን እንዴት እናደርገው ስንል እስቲ ወደ ትንፋሻችን እንመለስ። ብለን ስንተነፍስ የመጀመሪያው አውቶኖሚክ ነርቨስ ሲስተም የሚባለው ይሄ ሰውነታችንን ሁለት ዘርፍ አለው። አንደኛው ይሄ ፋይት ፍላይት ብሎ በቃ የሚያስቸኩለን ነው። አንደኛው ደግሞ ፓራሲምፓቲክ የሚባለው ሬስት ኤንድ ዳይጀስት ኦል ኢዝ ዌል የሚለው አለ እና ያንን ለመቀስቀስ ባይ ዲማንድ የምናደርገው ምንድነው ብለን መተንፈስ ነው።
በጥፊያ ውስጥ በውጥረት ውስጥ የነርቭ ስርዓታችን የሚሰራበትን አሰራር ተረጋግቶ ወደሚያደርገው ሁለቱም አሉንና በትንፋሽ ወደዛ መመለስ እንችላለን ነው ያሉን። ያለ
በቃ ልክ መሪን ደማዞር ማለት ነው። ዩ ኖ አንዳንዴ ቀናችን በጣም ወጥርጥር ብሎ ዓለም ድፍት ያለች በመትመስልበት ጊዜ ጭንቀት በሚበዛበት ጊዜ በዛ ሰዓት አንድ ትልቅ ሀብት ያለን ሰውነታችን ውስጥ ይሄንን ረጋ ያለውን ነገር በዲማንድ ማምጣት እንችላለን። እሱ እንድናደርግ ምን ይችላል በትንፋሳችን ብቻ ነው። ሰው ረጋ
ነው። ዶክተር ሰላም መላልሰን አንዱን ጥያቄ እንድናይ ይፈልጋል እንደው ሌሎች ተያያዥ ጉዳዮችን እንዲያነሱልኝ ይፈልጋለሁ። በወትሮ ቀደም ብለን እንዳነሳ ነው በቀን ውስጥ በርካታ ጊዜያት እንተነፍሳለንና እኛ ከሆነ ደግሞ ያ ያመጣው ጉድለት አይታየንም አይታወቀንም። አሁን እርሶ እንደሚሉት አተነፋፈሳችን ብቻ በመቀየር የጤናችን ሁኔታ ዘለቄታ ያላቸውን ነገሮች ውስጣችን አሰራር ስሜታችን ግዚያዊውን ርቀት ያለውን ይሄ ሁሉ ምንቀይርበትን ነገር እንዴት እንረዳው? አንድ ሰው ቀድም ያተነፋፈሱን ጥልቀት ባሳዩት ውስጥ መረዳት ይቻላል እሱ አንዱ ነገር ነው። ግን አብረው የሚዛመዱ እንቅስቃሴዎችም ገልጠዋል። ለምሳሌ አንድ ሰው በዛች 10 ደቂቃ ውስጥ እንዲህ ቢያደርግ ብለን ምን ዘረዝራቸው ነገሮች አሉ ካተነፋፈሱ ጋር የሚዛመዱ?
አዎ ይሄንን ያ 10 ደቂቃ ፍርአቶች በደንብ ለመረዳት እናስተምረው ትምህርት አለ። ለምንድን ነው እናደርገው ከሚለው ለምሳሌ እንደዚህ ጥልቅ ያለ አየር መሳብ ምን ያረገ ነው ሰውነታችን ላይ ብለን እንላለን። አለመተንፈሳችን ምን ያረገ ነው? አሁን የምትለዋ ትንፋሽ ሰውነታችንን በጣም አሲዲክ ያረጋዋል። ሰውነታችን ደሙ አሲዲክ በሚሆንበት ጊዜ ደም ስሮቹ ይኮማተራሉ። ደም ስሮቹ ሲኮማተሩ የደም ግፊቱ ይጨምራል። የደማችን አሲዲክ መሆን የብዙ በሽታዎች መነሻሱ ነው። ካንሰርን ያህል የሴል እክል በጣም በአሲዲክ በሆነ የደም ሁኔታ ውስጥ ነው የሚፈጠረው። ሰው በደም በመተንፈስ ማለት የሰውነታችንን አሲድ መቀነስ ማለት ነው። ደም ስራችንን ሪላክስ እንዲያደርግ ቬዞ ዳይሌት እንዲያደርግ ብለድ ፕሬሸሩን እንዲቀንስ ያደርጋልና ምክንያቶቹን ማወቅ በጣም ወሳኝ። ከሱ ደግሞ ባሻገር ቅድም ያልነው ሃርት ብሬን ኮሄረንስ የሚባለው ወይንም ደግሞ ልብና ጭንቅላታችንን ማገናኘት የሚለው አሁን ሳይንስ ርቆ ርቆ ደርሶበት አራት ስሜቶች ናቸው ብሎ ይለናል። እሱንም እናገናኝበት። አንደኛው በጣም ዋና የሆነው gratitude ምስጋና ነው። አንድ ሰው ትንፋሹን ልብ ብሎ በምስጋና ውስጥ መሆን ሲችል በcompassion ውስጥ በርህራሄ ውስጥ መሆን ሲችል ለሶስት ደቂቃ በምስጋና ውስጥ የሆነ ሰው ይላል
ያመስገነ ማለት ሆኖ
ማመስገን በማመስገን በምንም ሊሆን ይችላል። በነገራችን ላይ የፈጣሪ ሊሆን ይችላል፣ ሰው ሊሆን ይችላል፣ አገር ሊሆን ይችላል። anything ግን ምስጋና የሚለው ነገር ለሶስት ደቂቃ በእንደዛ አተነፋፈስ ውስጥ ሆኖ ቢቆይ ይላሉ። ይሄ ደግሞ በኮቪድ የተጠና ጥናት ነው። የሚገርም ለሶስት ደቂቃ እንደሱ ቢያደርግ አንድ ሰው የበሽታ የመከላከሉን ኃይል በጣም ይጨምራል። ደሙን 3 ደቂቃ በመስጋና ቆይቶ አንድ ሰው ደሙን ቀጥተን ብንመረምር በሽታ የመከላከሉ ኃይል ይጨምራል። ከዛ ባሻገር ክሪኤቲቭ መሆን ይችላል ይላሉ። የፈጠራ ሆን በጣም ፈጠራ ስራ ላይ የሚሰሩ ሰዎች በጣም በጥሞና ሆነው በደም አየር ስበው ተንፈሰው ምስጋና ውስጥ ቢቆዩ የመፍጠር ኃይላቸው ይጨምራል። እና አሁን አስር ለጤና ውስጥ እያደረግን ያለነው ምንድነው? ስራ ገበታ ላይ ላሉ ሰዎች ለሁላችንም በእንደዚህ አይነት መንፈስ ብንጀምረው አንደኛ ትንፋሻችንን ማሰባችን የተሻለ ጤነኛ መሆናችን ንቁ መሆናችን ብቁ መሆናችን ለስራ መዘጋጀታችን ማይንድፉል መሆናችን
ከልባችን መሆናችን
ድንቅ የሆነ የሥራ ቀን ይኖረናል። ከልቡ የሆነ ሐኪም ቢኖርህ ደስ አይልህም? ከልቡ የሆነ ዳኛ
ትክክል። ሁሉም ቦታ በዛ ሰዓትና ጊዜ ውስጥ በትኩረት ማድረግ የሚያስችለውን ምናልባትም በተሻለ መረዳትም የሚያስችል ሁኔታ ውስጥ ያኖረን ይሆናል። እነኚህ ሁለት ሶስት ነገሮች ያያያዟቸውን በዚህ ሰዓት ለሚከታተሉ አድማጭ ተመልካቾቻችን ቀረብ ለማድረግ የምስጋናን ጉዳይ አንስተዋል። ከልብ መሆንን ከቀልብ መሆንን አንስተዋል። ባተነፋፈሳችን የሚገለጠውን ነገር አንስተዋል። እነኚህ ቀደም ሲል የምስራቁ ዓለም ፍልስፍና ሃይማኖታዊ እንግስቃሴዎች ጋር ተዛምደው ነው የሚታወቁት። አሁን ወደ ምዕራቡ ዓለም እንደው ገፋ ያደረጉ በሳይንሱም ብቅ ያሉ መታየት ጀመሩ እንጂ የቀደመ ስር የሰደደ የምስራቁ ዓለም ባህል ውስጥ ያለ ነው። በሳይንስ ግን ምን ይላል ነው አሁን ይሄ ሐሳብ ቀላል መሆኑም ዘወትር ከመናደርጋቸው ወይም ደግሞ ቸል ካልናቸው ነገሮች ጋር የሚያያዙ ክብደቱንና እሱ የገለጹትን ይላል ትልቁን ዋጋ እንድንረዳ ያደርገንምና ምንድነው ሳይንሳዊ መሰረቱ?
ሳይንሳዊ መሰረቱ አሁን በጣም እየሰፋ ነው። እንደው ይሄንን ነገር በደንብ ጠልቆ ማየት ለሚፈልግ ሰው ሃርት ማት ኢንስቲትዩት የሚባል ከ30 አመት በላይ ይሄንን ጥናት ሳይንቲፊክ የሆነውን ሰው ልጅ ጤናው ላይ ምን አይነት ኢፌክት እንደሚያመጣ ልቡና ጭንቅላቱን ማገናኘት በሚለው ያጠኑት ሰፊ ነገር አለ። እሰየ ሳይንስ ማጥናቱ ደግ ነው። ይገርም እኮ በእኛ ባህል እኮ ይሄ ነገር አዲስ አይደለም። እስቲ መልስ እንበልና ተመልከተው። አባቶች ጽሞና ይሻለው ብለው የሚያደርጉበት ጊዜ አለ። ገዳም ውስጥ ይሆናል፣ በሌላም ሃይማኖት ውስጥ እንዲህ አይነት የጸሎት የምስጋና ውስጥ ያሉ ሰዎች ልብ ብለን ስናያቸው እንደው ዝም ብለን ለእይታ እንኳን ቆሎ እየበሉ ከርመው ጸዳላቸው ሲያበራም እናይበት ጊዜ ነበር። የተለየ እውቀት ውዝደም ምስጢር የህይወት ምስጢር የሚናገሩበት ነበርና መለስ ብለን የራሳችንንም እስቲ እንመልከተው ላለውና በዚህ አጋጣሚ ፓራዳይም ሺፍት እንዴት እንደብለን እንደምንለው አላቅም። አንዳንድ ነገሮች ይሄንበት መንገድ አረያስከደን አይደለም። ሌላውም ሀገር እየከሰረበት የሆነውን ነገር እስቲ መለስ ብለን እንለውጠው ከልባችን እንሁን። እንደዚህ ቀላል ቀላል ነገሮች ላይ ብናተኩር መልስ ይሆነን ይሆን ለሀገራችን ለህዝባችን። በዚህ አጋጣሚ አንድ ተረት ልንገርህ። ምን ይባላል? ሁለት ጓደኛሞች ናቸው አሉ። አብረው መንገድ ጀምረው አንደኛው የቤቱ ቁልፍ ይጠፋበታል። የቤቱ ቁልፍ ይጠፋበትና በጣም ያዝናልና ወንድሜ ባክህን ይሄን ቁልፍ አፋልገኝ ይለዋል። እሺ ብሎ ይፈልጋሉ በፍጹም ያገኙት አልቻሉም። እና አፋላጊው ምን አለ? እንደው ባክህ ወዳጄ ይሄንን ቁልፍ የጣልከው እዚህ ጋ ነው እንዴ ይለዋል። አይ የጣልኩትማ እዛ ጨለማው ጋ ነው፣ እዚህ ግን ብርሃን ስላለ እዚህ ጋ እናገኘዋለን ብዬ ነው።
በጠፋበት ቦታም ባይሆን ብርሃን ወዳለበት መጥቷል።
አዎ እዛን ፈልግ ብለው አሉ ይባላል። እና ምን ማለቴ ነው? ብዙ ጊዜ የጠፋብን ነገር ጨለማ ውስጥ ነው ወይ? እስቲ ቤዚክ የሆነ ነገር ጋር እንመለስ። የግድ መብራቱ ጋር ብቻ መፈለግ የለብንም ለማለት ፈልጌ ነው። እና አንዳንዴ ይሄ የኢስተርን እና የወስተርን ፍልስፍናዎች ቢያጓትቱንም እስቲ እንመለስኛ የራሳችን ጨለማው ጋር።
አራቱም ያሉ ይመስላል። ምንም እንኳን ቀደም ብዬ እንዳነሳሁት የምስራቁ ፍልስፍና የተጻፈበት ብዙ የተነገረበት በተለይ እንደ ፍልስፍና አቅጣጫ ተደርጎ የተከተሉት ይሁን እንጂ ምስጋናውም አለ። በየትኛውም ሃይማኖት ዘርፍ ያሉ ሰዎች ያመሰግናሉ ፈጣሪያቸውን ወይ ጥሩ ያደረገላቸውን ሰው ወይ መልካም ነው ያሉትን። ጥሞናው አለ እንግዲህ ምን ያህል የዕለት ተዕለት ጉዳይ ያደርጉታል። መንፈሳዊ ህይወት ውስጥ ያሉት ዋና ነገራቸው ይሆናል። እንዳሉት ሁሉ እንግዲህ ያተነፋፈሱም ነገር መላመድ የሚቻል ነው። ይህን ጥያቄ አሁንም ወደ ሌላ ርዕስ ከመሻገሬ በፊት፣ ብዙ ውጥረት ያለበት ሀገር ነው አሁንም የኢትዮጵያን ጉዳይ ስናወራ ከዕለት ወደ ዕለት እየባሰ ብዙ የተደራረቡ ችግሮች ያሉበት ነው። ለዚህ አይነት ሩቅ ለሚመስል ሀሳብ ጊዜም ቦታም የማይሰጥበት ሁኔታ አለ። በአንጻሩ ደግሞ መረዳት የሚችለውም ይሄው ውጥረት ውስጥ ያለ ሰው ሊሆን ይችላል። እሱን እንዴት እናዛምደዋለን? አንድ ሰው እኔ በጣም ብዙ የሚያሳስብኝ ብዙ ነገሮች አሉ፣ የዕለት ኑሮዬን ህይወቴን ሰላም ወጥቼ መግባቴን ማላውቅበት ሁኔታ ውስጥ ሆኜ ይሄ እንደው አጉል ቅንጦት ነው ብሎ ሊያስብ ይችላል። እርሶ ደግሞ የለም ይሄ የከፋ ውጥረት ውስጥ ያለ ሰው የሚያስፈልገው ነው፣ ለሱ ነው እንደው የሚያስፈልገው ይሉናል። እንዴት ቀረብ ያደርጉለታል ይሄን ጥያቄ ለሚያነሳ ሰው?
ትክክለኛው የሚያስፈልገው እንደው አሁን እኛ ነን ይሄ የሚያስፈልገን ይሄ ውጥረት ያለብን። እንግዲህ መለስ ብዬ ሌላ ተረት ላወራህ ነው። አንድ ሰው አሉ በጣም በደነዘ መጋዝ ትልቅ እንጨት ሊቆርጥ ይገዘግዛል። እና አንድ መንገደኛ አየውና ወንድሜ ምን ነው ይሄ መጋዝ እኮ ደንዟል፣ ቆም ብለህ ብትስለው ቢለው፣ አይ እኔ እኮ ጊዜ የለኝም፣ ጊዜ ስለሌለኝ ለምን ታቋርጠኛለህ ብሎ መገዝገዝ ጀመረ ይባላል። እና አንዳንድ ጊዜ መጋዛችንን መሳል ብዙ ያስቆርጠናል። ግን ቆነን የተፈጠርነን በቃ የመጀመሪያው ይሄ ማንን የምንለው ሰው መሆናችን ድንቅ የሆነነን እና ለብዙ መፍትሄ ሊሰጥ የሚችል እኛ ውስጥ ያለው ማንነት ነው ብዬ አምናለሁ። እና ለሱ ቆም ብለን እናዳምጠው። ከምንም ችግር የበለጠ ሊያወጣን የሚችል እሱ ነው። እና እሱ ደግሞ ትንፋሻችን ነው። የሚገርመው ይመስላል ቅንጦት ይመስላል፣ አይደለም። እንደው እህቴ ወንድሜ ቢቸግርህ መጀመሪያ እስቲ ከልብህ ምከር። 97% ፍርሃ እግዚአብሔር አለን የምንል ሰዎች ነን አገራችን። እና በምንም ሃይማኖት ውስጥ ሆነን በአምሳሉ ተፈጠርን የምንለው ሰዎች እሱ በቂ ነው። በቃ እሱ በቂ ነው። ከቁሱ በፊት እሱ በቂ ነው። እሱ ነው ሊያሻግረን የሚችለው። እና ግድ የለም ሞክሬው ነው የምለው።
መልካም ዶክተር ሰላም አክሊሉ እዚህ ስቱዲያችን ብቅ ብለው በዚህ ጉዳይ ለመወያየት አዲሱን ዘመቻችሁንም በቅጡ ለማስተዋወቅ ስለተገኘው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ቴንክ ዩ።
አድማጮች ከዶክተር ሰላም ጋር የጀመርነው ወግ አልተቋጨም።